ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥር 6 2015 ዓ.ም ተመረጥ ዝግጅታችን ጀመረ። የአዲስ አበባ ከተማ አስተዳደር የብዝሃ ቋንቋ ስርዓት ትምህርትን አስመልክቶ በአፋን ኦሮሞ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች አማርኛ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ፣ በአማርኛ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች ደግሞ አፋን ኦሮሞ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ ከሰሞኑ ወስኗል።
የተባበሩት መንግስታትም ቢሆን አንድ ህፃን በእናትና አባቱ ቋንቋ እንዲማር ያስፈልጋል ይላል። ስለዚህ ብዙ ቋንቋዎች ማስተማር እንችላለን፣ ግን እንዲህ አይነት ውሳኔዎች ህገ መንግስቱ ጋር የሚሄዱ ናቸው።
ቋንቋቸው በራሳቸው መማራቸው አማርኛም የሚማሩ ደግሞ ኦሮምኛን እንዲማሩ መደረጉ ግን ቅድም እንዳልኩት እሰየው የሚያስብል ነው። በእኔ በኩል ደስ ብሎኛል። ዘግይቷል ነው የምለው።
ሀረርጌም ኑር ባሌም ኑር አማርኛ ይሰጣል። አሁን የተደረገው ለውጥ ኦሮምኛ አስመሳ ቋንቋቸው ለሆነ አማርኛ ይሰጣል የሚለው ትርጉም የለውም። ኦልሬዲ ይሰጣል።
በተከታታይ የሰማናቸው ዶክተር አበራ ሞላ፣ አቶ እሸቱ ከበደና ዶክተር በድሉ ዋቅጅራ ናቸው። በትምህርት ዘርፍ ውስጥ ባላቸው የረጅም ጊዜ ልምድ የሚታወቁ ባለሙያዎች ናቸው። የአሁኑ ውሳኔ ባለው አንድምታ ዙሪያ በምሽቱ ሐሳባቸውን ያጋሩናል። ሌሎች መሰናዶዎችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ ደግሞ በዋና አዘጋጅነት አብረውኝ ያመሻሉ። ከሁሉም አስቀድመን አጫጭር የዓለም ዜናዎችን እናስደምጣችኋለን።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በአልሻባብ ተዋጊዎች የተቀበረ መሆኑ የተገለጸ የጦር መሳሪያ መደበቂያ ስፍራ በሶማሊያ ዋና ከተማ ሞቃዲሾ ውስጥ መያዙን የሶማሊያ ባለስልጣናት አስታወቁ። በምህጻረ ቃሉ ኒሳ በመባል የሚጠራው የሀገሪቱ ብሔራዊ መረጃና ደህንነት ኤጀንሲ ባወጣው መግለጫ በአልሻባብ ታጣቂዎች ተቀብረዋል የተባሉት መሳሪያዎች የተገኙት የሶማሊያ የስለላ ድርጅትና የሞቃዲሾ ክልል ፖሊስ ጥምር ቡድን አባላት ባካሄዱት የጋራ እንቅስቃሴ ነው። መግለጫው አክሎ የጸጥታ ኃይሎች የአልሻባብ አባል መሆኑ የተጠረጠረ ግለሰብ ፖሊስ ብርበራ ባካሄደበት በዳርከንሌ ወረዳ የሚገኘው መኖሪያ ቤት ውስጥ መያዙን ጠቅሷል። አንድ ስማቸው እንዳይገለጽ የጠየቁ የኒሳ ባለስልጣን ለአሜሪካ ድምፅ እንደተናገሩት ከተያዙት የጦር መሳሪያዎች ውስጥ የተሻሻሉ ሽጉጦች፣ ቦምቦች፣ ጥይቶችና ሌሎች ፈንጂዎች ይገኙበታል። ትላንት ምሽት የጸጥታ ኃይሎች ሞቃዲሾ በሚገኝ ቤት ላይ ያካሄዱት ብርበራ መንግስት አልሻባብን ለማሸነፍና በሶማሊያ የሚደርሱትን የሽብር ጥቃቶች ለመከላከል እያካሄደ ያለው ዘመቻ አካል መሆኑ ተገልጿል። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ2019 በናይሮቢ ውስጥ አንድ ሆቴል ላይ የተፈጸመው ጥቃት መሪ ነው የተባለውን ግለሰብ በቁጥጥር ስር ለማዋል የሚያስችል መረጃ ለሰጠ እስከ 10 ሚሊዮን ዶላር ሽልማት እንደምትሰጥ አስታውቃለች። በኬንያ ዋና ከተማ በተፈጸመው ጥቃት አንድ የአሜሪካን ዜጋ ጨምሮ 21 ሰዎች ሲሞቱ ሌሎች 30 ሰዎች ቆስለዋል። ሙሐሙድ አብዲ ኤደን የተሰኘው ግለሰብ መቀመጫውን ሶማሊያ ባደረገው የአልሻባብ ታጣቂ ቡድን መሪ ሲሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በጥቅምት ወር በይፋ በአሸባሪነት ፈርጆታል። ዩናይትድ ስቴትስ ያቀረበችውን የ10 ሚሊዮን ዶላር ሽልማት ይፋ ያደረጉት በኬንያ የዩናይትድ ስቴትስ አምባሳደር ሜግ ዋይትማን እንደተናገሩት አሜሪካ ኤደንንና ሌሎች በሆቴሉ ጥቃት ላይ የተሳተፉ ሰዎችን በቁጥጥር ስር ለማዋል የሚረዳ ማንኛውንም መረጃ እየፈለገች መሆኑን ተናግረዋል። አሜሪካ ይፋ ያደረገችው የሽልማት ገንዘብ በሶስት ወራት ውስጥ ሶስተኛው ሲሆን በህዳር ወር ላይ አህመድ ድርዬ፣ ሙሃድ ካራቴና ጅሃድ ሙስጠፋ የተሰኙ ሶስት የአልሻባብ መሪዎችን ለጠቆመ የ10 ሚሊዮን ዶላር ሽልማት እንደምትሰጥ አስታውቃ ነበር። ኢራን የእንግሊዝ ዜግነት ያለው ኢራናዊ በሞት ቀጣች። አሊ ሬዛ አክባሪ የቀድሞ የኢራን ምክትል መከላከያ ሚኒስትር የነበሩ ሲሆን ለእንግሊዝ ስለላ ያካሄዳሉ በሚል ተከሰው ነበር። አክባሪ በስቅላት መሞታቸውን ሚዛን የተሰኘው የኢራን ዜና ወኪል ዛሬ አስተዋቀ ሲሆን ቅጣቱ መቼ እንደተፈጸመ ግን አልተገለጸም። አክባሪ እንደ አውሮፓውያን አቆጣጠር ከ2019 አንስቶ በእስር ላይ የነበሩ ሲሆን እንግሊዝና አሜሪካ ኢራን የሞት ቅጣቱን ተፈጻሚ እንዳታደርግ ሲወተውቱ ቆይተዋል። የሰብአዊ መብቶች ተከራካሪ የሆነው አምነስቲ በትዊተር ገጹ ላይ ባሰፈረው መልእክት የአክባሪ በሞት መቀጣት የኢራን ባለስልጣናት በህይወት የመኖር መብት ላይ የሚያደርሱትን አስከፊ ቅጣት ያሳያል ብሏል። በተመሳሳይ የብሪታንያ ጠቅላይ ሚኒስትር ሪሺ ሱናክ በትዊተር ገጻቸው ላይ ይህ ለራሳቸው ህዝቦች ሰብአዊ መብት ክብር በሌለው መንግስት የተፈጸመ ርህራሄ የሌለው የፈሪዎች ድርጊት ነው ሲሉ አስፍረው በድርጊቱ መደንገጣቸውን ገልጸዋል። የሞት ቅጣቱ ከመፈጸሙ በፊት የአሜሪካ የውጭ ጉዳይ ሚኒስትር ምክትል ቃል አቀባይ ቬዳንት ፓቴል በሰጡት መግለጫ በአሊ ሬዛ አክባሪ ላይ የቀረበው ክስና የሞት ቅጣት ፍርድ ፖለቲካዊ ነው፣ የሱ መገደል የማይታሰብ ነው ብለው ነበር። አንዲት ወጣት ሴት የራስ መሸፈኛዋን ያላግባብ በመልበሷ ከታሰረች በኋላ ህይወቷ ማለፉን ተከትሎ መላውን ኢራን ወጥሮ የያዘ ተቃውሞ በመነሳቱ ኢራን የሞት ቅጣቶችን እየፈጸመች ሲሆን ተቃውሞ ከተነሳ ወዲህ ቢያንስ 4 ሰዎች በሞት ተቀጥተዋል። እስራኤል ቅዳሜ ዕለት ዌስት ባንክ ውስጥ ባካሄደችው ወታደራዊ ወረራ 2 ፍልስጤማውያንን ተኩሳ መግደሏንና ከሁለት ሳምንት በፊት ባደረገችው ተመሳሳይ ወረራ ቆስሎ የነበረ ሌላ ፍልስጤማዊም መሞቱን የፍልስጤም የህክምና ባለሙያዎች አስታወቁ። ይህ ከእስራኤል ጋር የሚደረገው ደም አፋሳሽ ግጭት በዚህ ዓመት የተገደሉትን ፍልስጤማውያን ቁጥር ወደ 11 ያሳደገው ሲሆን ባለፈው የፈረንጆቹ ዓመት የተነሳው ግጭት በዚህ ዓመትም የመብረድ ምልክት እንደማይታይበት ተዘግቧል። የፍልስጤም የጤና ሚኒስትር ሟቾቹ ኢዘዲን ሐማምራ የተሰኘ የ24 ዓመት ወጣትና አመጃድ ከሐለለያ የተሰኘ የ23 ዓመት ወጣት መሆናቸውን ያስታወቀ ሲሆን የ19 ዓመቱ ሳሚር አልጃባሪ ደግሞ ጥር 2 ቀን በተደረገ ግጭት በደረሰበት ቁስል መሞቱን ገልጿል። አልጃባሪ የቆሰለው የእስራኤል ወታደሮች የሁለት ፍልስጤማውያንን መኖሪያ ቤት ለማፍረስ ባካሄዱት ወረራ በደረሰ ግጭት ነው። ፍልስጤማውያን በእስራኤል ላይ ባደረጉት ጥቃት 19 ሰዎች ከተገደሉ ወዲህ እስራኤል ካለፈው የጸደይ ወቅት አንስቶ ወታደራዊ ወረራዋን አጠናክራ ቀጥላለች። እስራኤል የምታደርገው እንቅስቃሴ ወታደራዊ ትስስሮችን ለማፍረስና ወደፊት ሊደርሱ የሚችሉ ጥቃቶችን ለማስቆም ነው ብትልም ፍልስጤማውያን ግን እስራኤል ለ55 ዓመታት ስታካሄድ የቆየችው የመሬት ወረራ ቅጥያ አድርገው ይመለከቱታል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቀዳሜ መሰናዷችን ጋር መልካም ቆይታ።
ስመኝሽ ቆየን በእጅጉ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቀዳሜ ጥር 6 2015 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከመደበኛው የሞገድ መገኛችን በተጨማሪ በዌብሳይታችን amharic.voanews.com ላይ ይሰማል። አሁን ለሰዓቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። የአዲስ አበባ ከተማ አስተዳደር የብዝሃ ቋንቋ ስርዓተ ትምህርትን አስመልክቶ ጥር 4 2015 ባካሄደው በሁለተኛ ዓመት ስምንተኛ መደበኛ ስብሰባው በአፋን ኦሮሞ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች አማርኛን እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ፣ በአማርኛ አፍ መፍቻ ቋንቋቸው ለሚማሩ ተማሪዎች ደግሞ አፋን ኦሮሞ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ ወስኗል። የአሜሪካ ድምፅ ያነጋግራቸው የቋንቋ ባለሙያዎች ዶክተር አበራ ሞላ፣ አቶ ሸቱ ከበደና ዶክተር በድሉ አቅጅራ ውሳኔው በመሰረታዊ ሐሳብ ደረጃ የሚደገፍ ቢሆንም ፖሊሲው ብዙ ጉድለቶች ያሉበት መሆኑን ተናግረዋል። እንግዶቹን ያነጋግራቸው ደረጀ ደስታ ነው፣ እንደሚከተለው ተሰናድቷል።
የአዲስ አበባ አስተዳደር 7 ነጥቦች ያሉት ውሳኔው ላይ ከመድረሱ በፊት በኮተቤ ትምህርት ዩኒቨርሲቲ ያስጠናውን የብዝሃ ቋንቋ ስርዓተ ትምህርት ወይም ካሪክለም ወላጆችን ጨምሮ ከተለያዩ የማህበረሰቦች አባላት ጋር ሲመክርበትና ሲወያይበት መቆየቱን አስታውቋል። በአፋን ኦሮሞ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች አማርኛ እንደ ተጨማሪ ወይም እንደ ሁለተኛ ቋንቋ እንዲሰጥ፣ በአማርኛ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች ደግሞ አፋን ኦሮሞ እንደ ተጨማሪ ወይም እንደ ሁለተኛ ቋንቋ እንዲሰጥ ያሳለፈው ውሳኔ ከ7 ነጥቦች መካከል ይገኛል። ውሳኔውን አሁን ስራ ላይ ካለው የቋንቋ ፖሊሲ ጋር በማነጻጸር የተቹት በአዲስ አበባ ዩኒቨርሲቲ የስነ ልሳንና ስነ ጽሁፍ መምህር ደራሲና ገጣሚ ዶክተር በድሉ ዋቅጅራ እንዲህ ይላሉ።
በመጀመሪያ እየተካሄደ ያለው ቋንቋ ስርዓተ ትምህርት ምንድን ነው የሚለውን መመልከት ያስፈልጋል። በማንኛውም ክልል ከዛሬ ያለው ቋንቋና የትምህርት ፖሊሲ መሰረት ኢትዮጵያ የሶስት ቋንቋ ፖሊሲን ነው የምትከተለው። በትምህርት ረገድ አማርኛ በመላው ሀገሪቱ ኦፊሻል ቋንቋ የስራ ቋንቋ ስለሆነ ይሰጣል። እንግሊዝኛ ኢንተርናሽናል ቋንቋ ስለሆነ ይሰጣል። ከዚህ በተረፈ በየክልሎች የክልል ቋንቋ ይሰጣል። ለምሳሌ በኦሮሚያ ኦሮምኛ ይሰጣል፣ በትግራይ ትግርኛ ይሰጣል፣ በሲዳማ ሲዳምኛ ይሰጣል፣ በአፋር አፋርኛ ይሰጣል። እንደዚሁ የአፍ መፍቻ ቋንቋቸውን የሚማሩ አሉ። ወደ አዲስ አበባ ስንመጣ ይሄ አዲስ አበባ ውስጥ ኦሮምኛ የአፍ መፍቻ ቋንቋቸው ለሆነ አማርኛ በሁለተኛ ቋንቋነት ይሰጣል የሚለው ትክክል አይደለም። ምክንያቱም አማርኛ በመላ ኢትዮጵያ በኦፊሻልነት ይሰጣል። አፋርኛ የሚሆን ቋንቋ፣ ኦሮምኛ የሚሆን፣ ትግርኛ የሚሆን አዲስ አበባ ምኑር፣ ሀረርጌ ምኑር፣ ባሌ ምኑር አማርኛ ይሰጣል። አሁን የተደረገው ለውጥ ኦሮምኛ የአፍ መፍቻ ቋንቋቸው ለሆነ አማርኛ ይሰጣል የሚለው ትርጉም የለውም፣ ኦልሬዲ ይሰጣል።
ስለዚህ አዲሱ የቋንቋ ፖሊሲ አዲስ አበባ ላይ አማርኛ ቋንቋን ለኦሮምኛ ተናጋሪዎች ይሰጣል የሚለው ፖሊሲ ማውጣት የለበትም በማለት የሚከራከሩት ዶክተር በድሉ ይልቁንም አዲስ አበባ የተለየች ከተማ የሆነችበት ምክንያት ምንድን ነው ብሎ በመጠየቅ ቋንቋው ለምን እንደተመረጠ መጠየቅ ይገባል በማለት ይከራከራሉ።
አዲስ አበባ ሜትሮፖሊታን ነች። ለምንድን ነው አዲስ አበባ ላይ የኦሮሞና የአማርኛ አፍ ብቻ አይደለም አፍ መፍቻ ያለው? አዲስ አበባ የተለየ ከተማ የሆነችበት ምክንያት ከኦሮምኛና ከአማርኛ ውጪ አፋቸውን የፈቱ ሰዎችም አሉ፣ ተማሪዎች አሉ። ስለዚህ ትክክለኛ የሚሆነው ምንድን ነው? አማርኛና እንግሊዘኛ ባይ ዲፎልት ይሰጣል፣ በኦፊሻል ቋንቋነት ይሰጣል። ስለዚህ አሁን የአዲስ አበባ ጥያቄ አንድ ተጨማሪ የብሔር ብሔረሰብ ቋንቋ መማር አለባቸው ነው ጥያቄው። ያ ኦሮምኛ ይሁን ወይም ለኦሮሞዎች አማርኛ ይሰጣል የሚለውን ነው እንደ አዲስ ኮንሲደር ማድረግ የለብንም የምልህ። ኦልሬዲ አማርኛ አለ፣ አሁን ኦሮምኛ ነው አዲስ ሆኖ የገባው።
ዶክተር በድሉ ኦሮምኛ የከተማይቱ ሶስተኛ ቋንቋ ይሁን ቢባል እንኳ መንገዱ ይህ አይደለም ይላሉ።
በሚያስገኘው ጥቅም አንጻር ስታየው፣ ባለው ተናጋሪ አንጻር ስታየው፣ ባለው ሪሶርስ አንጻር ስታየው ኦሮምኛ ሊመረጥ ይችላል ብለህ ታስባለህ። ሰፊም ሪሶርስ አለው ለተማሪዎች፣ ሰፊም ተናጋሪ ስላለው። ነገር ግን አሁን የተቀመጠበት መንገድ ነው ትክክል ያለው።
የቋንቋ ፖሊሲውን እንደሚደግፉት የገለጹት የአዲስ አበባ ዩኒቨርሲቲ የስነ ቋንቋ መምህር የነበሩትና ጡረታ ላይ የሚገኙት እሼቱ ከበደ ደግሞ እንዲያውም የዘገየ ነው ብለውታል።
ይሄ በጣም የቆየ ከመሆኑ በስተቀር እኔ ኮሜንት ላደርግ የምችለው ይበል ነው። ይበል የሚባል ነገር ነው። ነገሩን በአጭሩ ለማስቀመጥ በ1948 በጸደቀው የተባበሩት መንግስታት ወይም ዩናይትድ ኔሽንስ የሰው ልጆች የነጻነት አዋጅ ወይም ዲክላሬሽን ኦፍ ሂውማን ራይትስ አንቀጽ 19 ላይ እያንዳንዱ ህፃን በእናቱ ቋንቋ ማዘር ታንግ እንዲማር ተደንግጓል። ኢትዮጵያም እንደሚታወቀው የሊግ ኦፍ ኔሽን ከዛም የተባበሩት መንግስታት መስራች ከሆኑት ሀገሮች አንዷ። ስለዚህ ይህንን ተግባራዊ ማድረግ ግዴታ አለባት። ስለዚህ በኢትዮጵያ ውስጥ የሚነገሩ ወደ ከሰማንያ በላይ ላይ የሆኑ ቋንቋዎች ውስጥ ሁሉንም ማስተማር ባይቻል እያንዳንዱ ህፃን በራሱ በእናቱ ቋንቋ የመማር ነጻነት አለው እና የኦሮምኛ ደግሞ በኢትዮጵያ ውስጥ ከሚነገሩ ብዙሀን ቋንቋዎች ውስጥ አንደኛውን ስፍራ የሚስ ስለሆነ በኦሮምኛ ራስ መፍቻ ቋንቋቸው በራሳቸው መማራቸው፣ አማርኛም የሚማሩ ደግሞ ኦሮምኛን እንዲማሩ መደረጉ ቅድም እንዳልኩት እሰየው የሚያስብል ነው። በእኔ በኩል ደስ ብሎኛል። ዘግይቷል ነው የምለው።
ባለፉት 40 ዓመታት በኮምፒውተሮችና በእጅ ስልኮች የግዕዝ ፊደላትን መጻፍ እንዲቻል በማድረግ ዩናይትድ ስቴትስና ኢትዮጵያ ውስጥ የተመዘገቡ ፓተንቶች የአእምሮ ፈጠራ ባለቤትነት መብቶች እንዳላቸው የሚናገሩት ዶክተር አበራ ሞላ መሰረተ ሀሳቡን እንደማይቃወሙ ሆኖም የሆሄ አጠቃቀምን በሚመለከት ግን ውሳኔው ሳይንሳዊ አይደለም ባይ ናቸው። ለመንግስት ባለስልጣናት አማራጭ ጽሑፍ ማቅረባቸውን ተናግረዋል።
ይህን ነገር ከዛሬ 4 ዓመት ፊት ነው እንደዚህ ከጓደኞቻችን ጋር ጀምረን አንድ ጽሑፍ አቅርበን ለክቡር አቶ ገዱና ለክቡር አቶ ለማ ደብዳቤ ጽፈን ነበር። ደብዳቤው የሚለው ቋንቋውን ለማሳደግ ብዙም ሰው እንዲያውቀው በሁለቱም ጋር ኦሮምኛ ያስተምሩ በግዕዝ ፊደል ነው ያለው። ለምሳሌ በአማራው ክልል ኦሮምኛውን በግዕዝ ፊደል፣ ኦሮሞ ክልል አማርኛውን በግዕዝ ፊደል ያስተምሩ ነው። ስለዚህ የኛ ሀሳብ የግዕዝ ፊደላችን ወደ 13 የተለያዩ የቋንቋዎቻችን ፊደሎች እንደተሰሩለት እነዚህ መካከል ከመቶ ዓመት በላይ ሲጠቀምበት የቆየው የግዕዝ ፊደል ኦሮምኛም ስለጠቀመ ቋንቋውን ለማዳበር በግዕዝ ፊደል ኦሮምኛ እንዲማሩ ነው ያለ።
የእነሱ ምላሽ ምንድን ነበረ?
ምንም ምላሽ አላገኘም።
ምንድን ነው የእናንተ መከራከሪያ ነጥብ? ለምንድን ነው እንደዛ ማድረግ ያለባቸው በግዕዝ ፊደል መጻፍ ያለባቸው?
በግዕዝ ፊደል ኦሮምኛ ቋንቋ ከመቶ ዓመት በላይ ተጠቅሟል። መጽሐፈ ቁልቁሉን ኦነሲሞስ ነሲም የሚባሉ የኦሮሞ ሊቅ የሚባለውን የፊደል እርባታ ግዕዝ ውስጥ ያልነበረውን ጨምረው 1992 ዓመተ ምህረት መጽሐፍ ቅዱስን ኦሮምኛ መጽሐፈ ቁልቁል የሚባለው ጽፈውበታል። ከዚያም በላይ ብዙ ስራ ፈርቶበታል። ግን ኢህአዴግ ስልጣን ከያዘ በኋላ ኦሮሞዎች ወደ ላቲን ስለዞሩ ያንን ትክክለኛ አይደለም፣ ሳይንሳዊ አይደለም እና የግዕዝ ፊደል የሚገባ ኦሮምኛውን እየጻፈ ወደ ላቲን መዞሩ ትክክል አይደለም፣ ስለዚህ ነገር ይቁም የሚለውን ነገር ማስታወስ ነው።
የግዕዝ ፊደል ከላቲኑ ፊደል የተሻለ እንደሆነ የሚናገሩት ዶክተር አበራ ሞላ በኢንተርኔቱ ባህረ መረጃና እውቀት ወይም ዊኪፒዲያ ላይ 43 የሚሆኑ የመከራከሪያ ምክንያቶችን ማቅረባቸውን አመልክተዋል። የግዕዝ ፊደል 13 ከሚደርሱ ቋንቋዎች ጋር ተመርጦ በዓለም አቀፍ ደረጃ ዩኒኮድ የሚባል ዘመናዊ ምደባ ውስጥ መግባቱንም ዶክተር አበራ ያብራራሉ።
በመሰረቱ ምንድን ነው? እንግሊዝኛ እንደ አማርኛው ወይም የግዕዙ ሳድስ ፊደል ነው። እንደነ ህልህም ሌላው እርባታ ነው። እነዚያን ሳድሶቹን አንድ አይነት ድምፅ ሰጥቶ ሌሎቹ የተራቡበት ነው። ያን እርባታ እንግሊዝኛ በሁለት ወይም በሶስት ፊደል ነው የሚጽፈው። እነዚህ ሁለት ሶስት ጊዜ እጥፍ ነው የሚያሰራው እና በቅልጥፍናም ይሁን በምን በሁሉም ነገር አንድ ነው። እንዲያውም ኮምፒውተሩ ለ26 ፊደሎች የተጻፉትን መርገጫ ነው ለ500 ፊደሎች ያረኩት። ስለዚህ የግዕዙ ፊደል በተሻለ ቴክኖሎጂ፣ በረቀቀ ቴክኖሎጂ በብዙ ፊደል እንጽፍበት ችለናል። ስለዚህ ያ ምንም የጎደለው ነገር የለም። ስለዚህ ያ ብቻ አይደለም፣ ከዚያም አልፈን ወደ 13 የተለያዩ ቋንቋዎች ፊደሎች ተጨምረው ያ ሁሉ ዩኒኮድ የሚባል የዓለም የፊደል መደብ ውስጥ ገብቷል። ስለዚህ እኔ ምንም ጥቅሙ አይታየኝም ወደ ሌላ
የሆሄያቱ ችግር ኦሮምኛን ብቻ የሚመለከት እንዳልሆነና የኩሽ ዝርያ ቋንቋዎችን ሁሉ ችግር መሆኑን ዶክተር በድሉ ገልጸዋል። በደርግ ዘመን ኢትዮጵያ ውስጥ ስርዓተ ክታብ ላልነበራቸው የኢትዮጵያ ቋንቋዎች ሆሄያት እንደተቀረጹላቸው ያስታውሳሉ። ይሁን እንጂ ለአማርኛ ቋንቋ በነበረ ስሜት በጊዜ ለውጥ ውስጥ የተፈጠረውን እንደሚከተለው ይገልጹታል።
ወደ 53-52 ስርዓተ ጽህፈት ያላቸው ቋንቋዎች አሉ። አሁን ኢትዮጵያ ውስጥ በደርግ ጊዜ 15 ቋንቋዎችን ለመሰረት ትምህርት ሲያዘጋጅ ለ15 ቋንቋዎች ከሳባ ወይም የግዕዝ ፊደልም አይደለም የኢትዮፒክ አልፋቤት ነው የምንለው እኛ። የዓለም የሚለው የኢትዮጵያ ቋንቋዎች የሚጻፉበት አልፋቤት ነው። መጀመሪያ ግዕዝ ስለተጻፈበት በግዕዝ ይጠራል። ዘኢትዮፒክ አልፋቤት የኢትዮጵያው ፊደል ለ15 ቋንቋ አድርጎ ጽህፈት አበጅቶ ነበር፣ ኦሮምኛንም ጨምሮ ትግርኛንም ሁሉንም። ከዛ በኋላ አሁን ከደርግ በኋላ በመጣው በኢህአዴግ መንግስት አዲስ እነኛ 15ቱን ቋንቋዎች ጨምሮ አሁን 6 ቋንቋዎች ብቻ ናቸው በኢትዮፒክ አልፋቤት ወይም በግዕዝ የሚጠቀሙት። የነበራቸውም እንደገና ሌላ እየቀረጹ በላቲን ወደ ላቲን ተሄዷል። በሚያሰራ ሁኔታ የኢትዮጵያ አልፋቤት እንትን ብሎ
የፊደልና የቋንቋ ግንኙነት የልብስና የሰውነት አይነት እንደሆነ የሚያገናዝቡት አቶ ሸቱ ፊደል የምርጫ ጉዳይ መሆኑን ይናገራሉ። ይሁን እንጂ በዓለም ላይ ያሉትን የአጻጻፍ አይነቶች በመተንተን አንድ አገር ውስጥ ቀደም ሲል የኖረና የተዋሃደ የአጻጻፍ ስልት ካለ ከውጭ ሌላ ፊደል ፍለጋ መሄድ የፖለቲካዊ ፍላጎት ጉዳይ ነው ባይ ናቸው።
እስካሁን ባለው የሰው የጽህፈት እድገት ደረጃ እንደው አጠር አድርጎ ለማስቀመጥ 3 አይነት አጻጻፎች አሉ። አንደኛው ሎጎግራፊክ የሚባለው ወይንም ሞርፈሚክ የሚባለው ነው። እሱ የትርጉም አዘል የሆነ የቋንቋ ቅንጣት ትርጉም አዘል ማለት ለምሳሌ ና ራሱ ትርጉም አዘል ነው ቃል ነው። ና ደግሞ ቃል ሆኖ ግን አንድ ብቻ ነው፣ ትርጉም አዘል ነው። ትርጉም አዘን ስንል መልእክት የሚያስተላልፍ ማለት ነው። ቅንጣት ትንሿን ቅንጣት የሚወክል የሚጻፍበት ሞርፎሚክ ወይንም ሎጎግራፊክ የሚባለው ጥሩ ምሳሌ የሚሆነው ለምሳሌ የሚጻፍበት የቻይና ቋንቋ ሁለተኛው ትርጉም አልባ የሆነ ሲላቢክ የሚባለው የቋንቋ አጻጻፍ ዘዴ ሲላብል የሚባለውን ሆዮን ማለት ሆይ ማለት አንድ ኮንሶናንት እና አንድ ቫውል ተደምሮ ሆይ ይሆናል እና በዚህ አይነት አጻጻፍ የሚጽፉ ደግሞ ቋንቋዎች የሚጻፉ ቋንቋዎች አሉ። እነሱ ከነሱ ውስጥ አንዱ አማርኛ ነው። እሱ ከዛኛው ለየት ያለ ነው፣ የቀለለም ነው። ሌላው መጨረሻው ደግሞ የእንግሊዞች አጻጻፍ ዘዴ ነው፣ ፎነሚክ የሚሉት ነው። እሱ ኮንሶናንቱንና ቫውል የሚባለው ተነባቢና አናባቢ የሚባለው ተለይቶ የሚጻፍበት ነው። ከነዚህ ከሶስቱ የአጻጻፍ ዘዴዎች እንግዲህ መርጦ ሰው ኢኮኖሚካል ሆኖ ወይንም ቁጥብነት ባለው ዘዴ አዳፕት አድርጎ ሊጽፍበት ይችላል። ግን በአንድ አገር ውስጥ አንድ አስቀድሞ የአዳፕት ሆኖ የአጻጻፍ ስልት ካለ ከውጪ የሚመጣ የምንዋስበት ከሌላ ለማምጣት የምንቸገርበት ምክንያት ምንም የለም፣ ፖለቲካዊ ካልሆነ በስተቀር። እሱም ደግሞ እንግዲህ ፖለቲከኞች ደግሞ ምን እንደሆኑ ስለምናውቅ እዛ ውስጥ አልገባም። በፖለቲካ የሚደረግ ነገር በጥናት ላይ የሚደረግ ስላይደለ ከጥቅሙ ጉዳቱ እንደሚያመዝን ሁላችን ምንም እናውቀው።
የስነ ቋንቋው ሊቅ አቶ እሸቱ በአንድ የጀርመን ዩኒቨርሲቲ ውስጥ በነበራቸው ቆይታ አማርኛና ኦሮምኛ ቋንቋዎችን በግዕዝ ፊደል ሲያስተምሩ እንደነበረ ገልጸው ያስተማሯቸው ተማሪዎች በጥቂት ሳምንታት ውስጥ ጋዜጣ ማንበብ መቻላቸውንና አንደኛው ጀርመናዊ ተማሪያቸው አሁን ድረስ የቋንቋው መምህር መሆናቸውን ተናግረዋል። ኢትዮጵያ ውስጥ በኦሮምኛ ቋንቋ ከብዙ ዓመታት በፊት በግዕዝ ፊደል ስለተጻፈው መጽሐፍ ቅዱስ እንዲህ ብለዋል።
ስለዚህ በኦሮምኛ ለምሳሌ በጥሩ ሁኔታ አባ ገመችስ የሚባሉ የወለጋ ተወላጅ ናቸው፣ አውሮፓ የኖሩ ናቸው። ተመልሰው መጽሐፈ ቁልቁል መጽሐፍ ቅዱስን ከብሉይ ኪዳን እስከ መጨረሻው አዲስ ኪዳን እስከ ራእይ ድረስ ልጭ አድርጎ በአማርኛ ፊደል ጽፈው አስነብበውናል። የመጀመሪያውም ጽሁፍ ሳይሆን አይቀርም እና እሱን መጽሐፍ ነበረኝ አገር ቤት እና ምንም ችግር የለው፣ ቀላል ነው። የአማርኛ የአጻጻፍ ስልት ከሞርፎሚኩ ቅድም ካልኩት ከሎጎግራፊኩ በጣም የተሻለ መሆኑ በእርግጠኝነት አፌን ሞልቼ እናገራለሁ።
ባለሙያዎቹ የቋንቋው ፖሊሲው ፖለቲካ የተጫነው እንደሆነ ይናገራሉ። በአንድ አገር ውስጥ ሳይቸግር የተለያዩ ፊደላትን መጠቀም ጉዳት የሚያስከትልና ጥቅምም የሚያስቀር ነው ይላሉ። ቋንቋ የግል ምርጫ ቢሆንም በስርዓተ ትምህርት ውስጥ ሲገባ የወል ግዴታ ይሆናል ያሉት ዶክተር በድሉ ኦሮሚያ ውስጥ በቁቤ እየተማሩ አዲስ አበባ ውስጥ በፊደል ይማሩ ማለቱም እንደማያስኬድ ይገልጻሉ። ይሁን እንጂ በአንድ አገር ውስጥ አንድ የሆሄ ገበታ ለተለያዩ ቋንቋዎች መጠቀም ከፍተኛ ጥቅም አለው ይላሉ።
ይሄ ምንድን ነው መሰለህ አድቫንቴጅ ያለው በአንድ አገር ውስጥ አንድ ፊደል ቢሆን፣ ለምሳሌ የፈለግከውን ቋንቋ ለመጻፍ ቋንቋውን ስትማር ፊደል አትማርም። ስለዚህ ኮምፒውተር ላይ ማለት ትችላለህ። ለምሳሌ አማርኛ የሚጽፍ ኮምፒውተር ላይ ኦሮምኛ ለመጻፍ ለኮምፒውተር ሲስተሙ ይቻላል። ግን ውጪ የተለያየ ሶፍትዌር እና የተለያየ ሲስተም አያስፈልግህም። ብዙ ኢኮኖሚካል ብዙ ፋክተር አለው ወይም ደግሞ ተጽዕኖ አለው። ነገር ግን ይሄ ለአማርኛ ብቻ አይደለም። አማርኛ፣ ኦሮምኛ በኦሮሚያ ክልል በሙሉ በላቲን እየተሰጠና እየተማሩ አዲስ አበባ ላይ ብቻ በአማርኛ ፊደል ይጻፍ ልትል አችልም። አንድ ቋንቋ አንድ ያጻፍ ስርዓት ነው የሚኖረው። ዞሮ ዞሮ ለልጆቹ በዛው አልፋቤት ቢማሩ በኦሮምኛና በአማርኛ በአንድ ፊደል ቢጠቀሙ ጥሩ ነው። ነገር ግን ያ አይሆንም፣ አሁንም ሊሆን አይችልም። ያ የሚሆነው በጠቅላላ የኦሮምኛ አጻጻፍ ስርዓት በቋንቋው በኦሮሚያም ክልል ያለው ወደ አማርኛ ወደ ኢትዮጵያ አልፋቤት ከተለወጠ ብቻ ነው። እሱ ደግሞ ሊሆን አይችልም። ስለዚህ አዲስ አበባ ተገንጥሎ በአማርኛ ይማር ትላችሁ።
በመሰረተ ሀሳብ ከአንድ በላይ የስራ ቋንቋ እንዲኖር ማድረግ ጥሩ ነው የሚሉት ዶክተር አበራ ሞላ ህገ መንግስቱ ሳይታይ ህዝቡ በሚገባ ሳይመክርበት ይህ መደረጉ ያግባባንን ቋንቋ ትተን ወደ ሌላ መሄድ አማርኛን ለማዳከም የሚደረግ ጥረት አካል ነው ብለው እንደሚያስቡ ይናገራሉ።
እኔ የሚታየኝ መጀመሪያ ብዙ ሺህ ዘመን ተመራምረን ይዘነው የቆየ ነው የግዕዝ ፊደላችን ያው
በአሁኑ ጊዜ አለፉት ብዙ መቶ ዓመታት ወደ አማርኛው ዞሮ አማርኛው በሚገባ እየተጠቀምን እያዳበር ነው ቴክኖሎጂ ቋንቋ አርገ ነው ዛሬ አማርኛው ወደ እንግሊዝኛ መተርጎም ብዙ ነገር መስራት የምንችልበት ደረጃ ላይ ደርሰናል። ለወደፊቱም እንግሊዝኛው የሚሰራውን በሙሉ አማርኛና በሌሎች ቋንቋዎቻችን መስራት እንችላለን። ይህ ሆኖ ያለ በዚያ ላይ ሌሎች ቋንቋዎች አይዳብሩ አይደለም ተባብሩት መንግስታትም ቢሆን አንድ ህፃን በእናትና አባቱ ቋንቋ እንዲማር ያስፈልጋል ይላል። ስለዚህ ብዙ ቋንቋዎች ማስተማር እንችላለን። ግን እንዲህ አይነት ውሳኔዎች ህገ መንግስቱ ጋር የሚሄዱ ናቸው። አሁን የተያዘው ይመስለኛል አማርኛውን ለማዳከም እንጂ ያግባባንን ቋንቋ ትተን ወደ ሌላ መሄዱ ትክክል መስሎ አይታየኝም። በሌላ በኩል ከአንድ በላይ ቋንቋ እንዲኖረን ብዙ የስራ ቋንቋ እንዲኖሩን መኖሩ ጥሩ ነው። ግን እነዚህን ነገሮች ህዝቡ ተወያይቶበት ይሄ የህገ መንግስትም ጉዳይ ስለሆነ በዚያ በኩልም ታይቶ ነው እንጂ እንዲሁ ዝም ብሎ የተነሱ መወሰን ትክክል አይመስለኝም፣ አያቀራርበንም። ምክንያቱም ያለፈውም ይሄ ነገር ለምን መጣ እንዴት መጣ የሚለውን ብናስተውል አይከፋም ባይ ነኝ። ስለዚህ እኔ አማርኛውና እንግሊዝኛው ላይ ለጊዜው ብናጠብቅና ቀስ በቀስ አስፈላጊውን ነገር እየተማከርን ብናረግ ይሻላል ባይ ነኝ።
በህገ መንግስቱ አንቀጽ 5 ተራ ቁጥር 2 ላይ አማርኛ የፌዴራል መንግስት የስራ ቋንቋ ይሆናል በሚል የተደነገገ ሲሆን የዚያው አንቀጽ ተራ ቁጥር 3 የፌዴሬሽኑ አባሎች የየራሳቸውን የስራ ቋንቋ በህግ ይወስናሉ ይላል። የብሔሮች ብሔረሰቦችና ህዝቦችን መብቶች በሚደነግገው አንቀጽ 39 ተራ ቁጥር 5 ላይ በዚህ ህገ መንግስት ውስጥ ብሔር ብሔረሰብ ህዝብ ማለት ሰፋ ያለ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምድ ያላቸው ሊግባቡበት የሚችሉበት የጋራ ቋንቋ ያላቸው የጋራ ወይም የተዛመደ ህልውና አለን ብለው የሚያምኑ የስነ ልቦና አንድነት ያላቸውና በአብዛኛው በተያያዘ መልክዓ ምድር የሚኖሩ ናቸው ይላል። ከዚህ አንጻር ውሳኔው የተላለፈባት አዲስ አበባ የፌዴሬሽኑ አባልነቷም ሆነ የጋራ ቋንቋዋ የሚታይበት መንገድ አከራካሪ የሆነ ይመስላል። ተጨማሪ ውይይቶችን፣ ትችቶችን፣ ትንታኔዎችን እያያዝን እንመለሳለን። እርሶስ ምን ያስባሉ? ሐሳቦን ያካፍሉ፣ ያንሸራሽሩ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮቻችን በማዳመጥ ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የጥር 6 2015 ዓ.ም የአሜሪካ ድምፅ ስርጭትን ነው። አሁን አጭር የሙዚቃ አፍታ እንውሰድ። በቀደመው ዘመን በስመጥሩ ተፈራ ካሳ የተቀነቀነው በቅርቡ ደግሞ በልጁ ግርማ ተፈራ ካሳ እንደገና የተዘፈነውን ፍቅር በመጠኑን ነው በመጠኑ የምንጋብዛችሁ።
በእውነተኛ ቅሜት አስበሽ በመንፈል በመጠኑ አፍቅሪኝ ብዙ ዘመን ድረስ እፍም ያሉት ፍቅሬ ያዙት ቸኩሎ እታኔ ግንና ይጠፋል ተካቶ ይጠፋል ተካቶ
ተመልሰናል አድማጮች። ከአሜሪካ ድምፅ ተላልፈው የቅዳሜ ምሽት ስርጭታችን ይቀጥላል። ወደ ቀጣዩ ዘገባ ስንሻገር ከህክምና ባለሙያ ጋር የተደረገ ቆይታ ይሰማል። በንጹሃን ዜጎች ላይ የሚፈጸሙ አሰቃቂ ግድያዎች በቪዲዮ ምስል አማካኝነት በሚሰራጩበት ወቅት በተመልካቹ ላይ የሚያደርሱትን የአእምሮ መታወክና የስሜት መረበሽ ይመለከታል መሰናዶ። ከግድያ ጥቃቶች የተረፉ ግለሰቦችና የሟች ቤተሰቦች ላይ የሚደርሰውን የአእምሮ ጉዳትም ይመረምራል። ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ በባሮ የነርቭ ህክምና ተቋም የአንጎልና የነርቭ ሐኪምና ተመራማሪ ናቸው። የመሰናዶ አዘጋጅና አቅራቢ ደግሞ አሉላ ከበደ ነው።
ፕሮፌሰር ዮናስ እንዳለገዳ፣ የምንነጋገርበት ጉዳይ ኢትዮጵያ ውስጥ አሁን ካሉ አስቸጋሪ ሁኔታዎች ጋር ይዛመዳል። ከዚህ ቀደም በሰሜን ኢትዮጵያ የተለያዩ አካባቢዎች ያለውን ጦርነት ተከትሎ የተፈጠሩ ሁኔታዎችን ምክንያት በማድረግ አልፎ አልፎም በተለያዩ አካባቢዎች ዘግናኝ ግድያዎች ሲፈጸሙ መላልሰን የመነጋገር እድል ነበረን። ከጦርነት ውጪ ንጹሃን ዜጎች በብዛት በከንቱ የሚገደሉበት ሁኔታ አሁንም አላበቃም። ለማሰብ በሚዘገንን ዓለም አቀፍ አሸባሪዎች ሲፈጽሙት የታዩ ምስሎች እንኳን ብዙዎችን ለበረታ የስነ ልቦና ስብራት የዳረጉትን ያህል ዛሬ በገዛ ወገኖቻቸው በተደጋጋሚ የሚፈጸሙ ዘግናኝ ግድያዎች የሚያስከትሉት ጣጣ እያሳሰበ ባለበት ነው ማነጋግረው። ለመሆኑ እንዲህ ያሉ እጅግ አሳዛኝ የጭካኔ ድርጊቶች በግለሰቦችም ሆነ አለፍ ካለ በማህበረሰብ ላይ ሊያስከትሉ የሚችሉት በተጨባጭ ሊታይ የሚችል ፈተና ምን ይሆን?
እሺ፣ አመሰግናለሁ። ይሄ እንግዲህ በጣም ለሁላችንም በጣም ከባድ ነገር ነው። ሆነ ተብሎ በጦርነት መስመር ውስጥ የሌለን ሲቪል ስራዬ ብሎ በአሰቃቂ ሁኔታ ገድሎ ያንን ደግሞ የገደለውን በቪዲዮ አድርጎ በኢንተርኔት መልቀቅ የተለመደ እየሆነ ነው፣ በጣም በሚያስደነግጥ ሁኔታ። እና ይሄ እንግዲህ ከተለመደው የሰው ልጅ ከሚያጋጥመው ሁኔታ ውጪ ከመጠን ባለፈ ሁኔታ ከፍተኛ ሰቆቃ ወይም ትራውማ ማንኛውም ሰው ላይ የተወሰነ ችግር ሊያመጣ ይችላል። ከዛ ውስጥ ግን ሰቆቃውን ካዩ ወይም ከሰቆቃው ውስጥ ካለፉት ሰዎች 70% በፈረንጆቹ ፖስት ትራውማቲክ ስትረስ ዲስኦርደር ማለትም ከፍተኛ የሆነ የመንፈስ እና የስነ ልቦና መረበሽ ኑሯቸውንም እስከሚያናጋ ድረስ ሊወስድ ይችላል። ይሄ እንግዲህ በስነ ልቦናዊ ተጽዕኖ በግለሰብ ወይም በቡድን ላይ የሚያደርሰው ነው።
ፕሮፌሰር ዮናስ ፈጻሚዎቹንስ እንዲህ ያለ አሰቃቂ ድርጊት ለመፈጸም የበቃውን ህሊናስ በተመለከተ እንዳሉት ከዚህ ቀደም አይቶ የማይታወቅ እንዲህ ያለ በደል አብሮ ያለን አንድ ሰው በግፍ በዚህ መልኩ የመግደል ብቃት ወይም ለማድረግ የሚያበቃውን ህሊና ከስነ አእምሮ አንጻር እንዴት ነው የሚታየው?
እንዲህ አይነት ጭካኔ የሚፈጽሙ ሰዎች እንዴት ነው ምንድነው እንደሚያስደርጋቸው የሚለው በጣም የተወሳሰበ ነገር ነው። ከኔ ሙያ አንጻር በግለሰብ ደረጃ ከታየ አሁን ለምሳሌ ሚኔሶታ መልታይፌዚክ ኢንቨንቶሪ ይባላል MMPI የሰውን ባህሪ በከፍተኛ ጥንቃቄ አንድ ኢንጂነር እና አንድ ሳይኮሎጂስት 500 ጥያቄ አውጥተው ያንን በሳይንሳዊ በሆነ መንገድ መርምረው እሱ የሰውን ባህሪ ለማወቅ ከምንጠቀምባቸው አንዱ ነው።
በዓለም አቀፍ ደረጃ በሳይንስ የሚታወቅ ዘዴ ነው እየገለጹልን ያሉት።
ልክ ነው። እሱ ዘዴ የግለሰብን ባህሪ ለመመዘን ነው እና ወደ 12 ነገሮች ነው በዛ ላይ ለመረዳት የምንሞክረው። አንደኛው ሶሲዮፓቲ ስኬል ማለትም ጸረ ህብረተሰብ ወይም ከተለመደ ህብረተሰብ አካሄድ ፈንጠር ያሉ ሰዎችን እንድናውቅ የሚረዳን መለኪያ አለ እዛ ውስጥ እና እዛ ላይ ልክ በአንድ ጫፍ ህብረተሰብን ወደፊት ሊያስፈነጥር የሚችል ለየት ያለ ሀሳብ የሌላውን ሀሳብ የሚፈታተን እና ይሄ እንግዲህ ፓራዳይም ሽፍት ለውጥ አምጪ የሚሆኑት አለ በአንድ በኩል። በሌላው ጽንፍ ደግሞ ህብረተሰብን እንዳለ እንደው በከፍተኛ ጥላቻ የሚያይ ህብረተሰብ ቢያጠፋ ቢደፈጥጥ የሚመኝ እንደ እንግዲህ ክሪሚናል ነፍስ በላ ምትለው አይነት አለ እና እንግዲህ ልክ እንግዲህ ከግራ ወደ ቀኝ ልክ አንድ መስመር ብታሰምር በአንዱ ጫፍ በግራ በኩል ያለው ለውጥ የሚያመጣ ክሪቲካል ቲንከር ፓራዳይም ሺፍተር አይነት ሰው አለ፣ ከተለመደው ወጣ ብሎ የሚያስብ። በሌላ ጫፍ ደግሞ መስመሩ መጨረሻ ላይ ደግሞ ለህብረተሰብ ጥላቻ ያለው ሌላውን በመግደልም በመዝረፍም በምንም በማሰቃየትም ብዙ ደንታ የሌለው ሶሲዮፓቲክ ክሪሚናል የሚባል አለ። ይህ እንግዲህ በግለሰብ ደረጃ ነው። ግለሰቦች ደግሞ አንድ ላይ ሲሆኑ ኖርማልም ሰዎች ሊሆኑ ይችላሉ። በዚህ ስኬል ላይ ታይቶ ኖርማልም ሊሆኑ ይችላሉ። ግለሰቦች አንድ ላይ ሲሆኑ ቡድን ሲመሰርቱ እንግዲህ የቡድን ጸባይ የሚባለው ደግሞ ይለያል። እሱ በተለይ ይሄ ግሩፕ ቲንክ ይባላል። የቡድኑ አባላት ልክ እንደ አንድ ሰው ማሰብ ይጀምራሉ። ብዙ ጊዜ የሆነ የሚያስተሳስራቸው ከፍተኛ ዓላማ ይኖራል እና ግራ ቀኝ ማሰብ የለም። አንድ ነገር ላይ ወይም እንደ ሂትለር አይነት ሰው ይመራቸዋል እና እንደዚህ አይነት ነገር ላይ በግል ስታዩ ግለሰቡ የዋህ ምናምን ሊሆን ይችላል። ግን በዛ ቡድን ውስጥ ሲሆን በድንገት የቡድኑን ጭራቅ አስተሳሰብ መጋራት ይጀምራል። ስለዚህ የቡድን አስተሳሰብ የሚባለው ይሄ አይነት አደጋ አለው።
ፕሮፌሰር ዮናስ፣ ይህን መሰሉ ክስተት በስነ ልቦናው ዓለም ተለይቶ የሚታወቅበት መንገድ አለ? በጥናት ደረጃም የታየ ከዚህ ጋር ማዛመድ የምንችለው ነገር ካለ?
ይህንን ነገር ያጠኑት እርቪንግ ያንስ የሚባሉ ሰውዬ ናቸው። የል ዩኒቨርሲቲ እና እሳቸው ይህንን ያጠኑት አሜሪካን ሀገር ውስጥ በ1960ዎቹ በአንድ ወቅት ፕሬዚደንት ኬኔዲ አማካሪዎች ጠሩ። ከስመ ጥሩ ቦታ የተመረቁ ኦክስፎርድ ሮድ ስኮላር የሚባለው ሃርቫርድ በጣም በጣም ጎበዝ የሚባሉትን ሰዎች ሰብስበው ከኪዩባ ጋራ ስላላቸው ግጭት ምክር ፈለጉ እና እዛ ቡድን ስሜት ፕሬዚደንት ኬኔዲ ምን ሊያስቡ ይችላሉ የሚል አይነት እያንዳንዱ አባል ራሱን ሴንሰር እያደረገ የራሱን ሀሳብ ወደ እሳቸው መስመር ያስተካከለ በመሄድ ፊደል ካስትሮን ለመገልበጥ የላኩት ተዋጊ ተዝረከረክ እና በፈረንጆቹ ይሄ ቤይ ኦፍ ፒግስ ይባላል። እና ይሄ እርቪንግ ያኒስ የሚባሉት ሳይኮሎጂስት እንዴት ነው አስተዋይ ሰዎች እንዲህ አይነት አሳፋሪ ውሳኔ ላይ ሊደርስ የቻሉት ብሎ ያንን በማየት ግሩፕ ቲንክ የቡድን አስተሳሰብ የሚባለውን አወጡ ያን ቲዮሪ። ከዛ ሌላ ያጠኑት በዚሁ ከኪዩባ ጋር ባለው ከአመት ከሁለት ዓመት በኋላ ፕሬዚደንት ኬኔዲ በጥሩ ሁኔታ ያን ከሶቪየት ህብረት ጋር በተያያዘ በፈረንጆቹ ኪዩባን ሚሳይል ክራይሲስ የሚባለው የኪዩባ የሚሳይል ግጭት ፕሬዚደንት ኬኔዲ ጥሩ አድርገው ፈቱት። ያን ጊዜ ምንድን ነው ልዩነቱ? የቡድን አስተሳሰቡ በብል ተኩት ፕሬዚደንት ኬኔዲ የተለየ ሀሳብ የሚያቀርብ ሁሌ ጥያቄ የሚጠይቅ ሰው ከአማካሪዎች ውስጥ መደቡ። ስራዬ ብሎ እሳቸውን የሚፈታት እንዴት ይሆናል? ሊሆን አይችልም። እንዴት እንዲያስባሉ የሚል በእንግሊዝኛ ዴቪልስ አድቮኬት የሚባለው አንዱ ወንድማቸው መሰለኝ ሮበርት ኬኔዲ እሳቸው የሚሉትን እንዲህ ቢመጣስ ይሄ ታይቶታል።
የተለየ ሀሳብ በመሰንዘርና ብሎም በመሟገት ሌሎችን ወደዛ አቀራረብ ለመሳብ ለማበረታታት ነው እያሉ ያሉት።
ትክክል። ሌሎችን ሀሳባቸው እና ዋና አላማቸው የኬኔዲ አሜሪካ ውጤታማ እንድትሆን ነው። ከዚህ በፊት እሳቸው ያሉትን ብቻ የሚከተለው ቡድን ውድቀት ውስጥ ከተታቸው፣ ይሄኛው ግን እንዴት ሊሆን ይችላል የሚሳቸውን ሀሳብ የሚፈታት ነው እና ያ የቡድንን ውጤታማነት አሳየ። እርቪንግ ያኒስ ምን አሉ? የቡድን ስሜት በሁለት መንገድ መገራት አለበት። አንደኛ የሀሳብ ልዩነት መኖር አለበት። የተለያየ ነገር ጥሩ ነው። ያ ደግሞ በኮሄዥን እያዝ አለበት። ከመጠን በላይ ደግሞ ልክ እንደ አንድ ሰው ማሰብ ሲጀመር ያ ደግሞ ልም ያለ ሂትለር አይነት አምባገነናዊ ሁኔታ ይፈጥራል ማለት እና የምንሰማው ጭፍጨፋ፣ እንዴት ይህ ሰው ልጅ እንዲህ ያደርጋል? በመጠኑ በዚህ አንጻር ማየት ይቻላል። በጣም አሰቃቂ ነው በነሳ ነገር እና በእርግጥ ደ ስራ ብዬ ላለማየት ሞክር ያለው እንደዚህ አይነት ነገር ያዩት ሰዎች ግን ራሱ ይሄ ለፖለቲካ ብለው ትዊት ሪትዊት እንደዚህ ያደረጉ አንዳንዶች ስትሰማቸው በጣም ራሳቸው ስልክ ሰቆቃ እና እንቅልፍ አልተኛሁም ሰሞኑን ልክ አይደለሁም ሲሉ ሰምቻለሁ።
ተሳስተን እንኳን የከፈት ነው በጣም የሚያሳዝንና እንዳሉትም እንቅልፍ የሚነሳ ነገር ለማየት በዛ ውስጥ ለማለፍ የተገደድን ይመስለኛል። ምናልባት ወደ ሌላ ነጥብ ሳልወስዶት በጽንሰ ሀሳብ ደረጃ ራሱ የቡድናዊ ስሜት ሲፈጠር ለክፋትም ቢሆን ሲያነሳሱ ሌላ ቀርቶ በሰላማዊ ጊዜ እንኳን ቡድናዊ ስሜቱን ያህል ጉዳት እንዳለ በዚህ በዩናይት ስቴትስ የተከሰተን ዓለም አቀፋዊ ሁኔታ አጋጣሚ አንስተው ያ ንድፈ ሐሳብ እንዴት እንደተጠነሰሰ ሳይንሳዊ ጥናቱ የደረሰበትን ድምዳሜ ነበር ያስረዱን። ይሄ ነገር እንደው የሐሳብ ልዩነትና ፈራተባ ያለው ሐሳብን ከመስጠት መቆጠብ ብቻ ሳይሆን በሰው ልጅ ላይ ሊደርስ የማይችል አይነት እጅግ የሚሰቀጥጥ የግፍ አገዳደል በቤት ውስጥ ጻናትና ሴቶችን በሰዓት ማቃጠል ቃሉን መጥራት በሚያስቸግር ደረጃ ሰውን እንደንሰሳ በስለት መቅላት ከዚህ ቀደም አይሲስ የሚባለው ዓለም አቀፍ አሸባሪ ቡድን 40 የሚሆኑ ኢትዮጵያውያን ላይ ያደረሰው ጉዳት አገር ባልቀሷል። የገዛ ወንድሞቹን አብሮ ይኖሩ ሰዎች ያደርጉት ለመገመትም ለማሰብም ከሚቻለው በላይ ይመስላል። ፕሮፌሰር ዮናስ እስኪ እሱን ያዛምዱልኝ።
እንግዲህ ይሄ በጣም እንግዲህ መጠን ያለፈ ነው። የሚያሳዝነው የጉድን ጸባይ መረም ሲለቀቅ ትሬንድ እንደለቀቀ ዚታው የተንደረደረ ቁልቁለቱን የሚወርድ ከሆነ ብዙ አደጋ ያስከትላል። እና እዛ ቡድን ውስጥ ያሉት ብዙ ጊዜ እኮ የተቀደሰ ዓላማ አለን ሊሉ ይችላል። አሁን ታስታውስ እንደሆነ አንድ ጊዜ የፍሬንች ጋያና ነው 900 ሰዎች አንድ ተከታይ አንድ መሪ ነበራቸው። አንድ ላይ አንድ ህብረተሰብ ፈጠሩ። የራሳቸው መንደር ፈጥረው አብረው እየኖሩ እየተወያዩ አንድ የተስማሙበት ነገር በዚህ ዓለም ውስጥ መኖር ዋጋ የለውም ነው። እንደዚህ ብሎ 900 ሰው እኮ ነው ራሱን የገደለው።
ራሳችንን አብረን እናጥፋ ብሎ አነሳሳቸው።
እና ያንን አምነውበት አደረጉት። እና ይሄ በቡድን አንድ ላይ መስራት ብዙ ጥቅም ይኖረው ይችላል፣ ግን የዚህ በደንብና በህግ በአስተሳሰብ በስነ ስርዓት ካልሄደ እንግዲህ አደጋው ከፍ ያለ ነው። እና አሁን እንደዚህ የሚያደርጉ ሰዎች የተያያዘ የተለያየ አንዱ ለአንዱ እያቀበለ ይሄዳል። እና ለዚህ ነው እኮ አንድ ጊዜ ጥይት አይተኮስ የሚባለው። ከዛ አንዱ ሰው ሲሞት እዛ አንዱ ደግሞ ወደ አንዱ ይላል አንዱ እንዲያለ መጨረሻ ላይ እንግዲህ የማይመለከታቸው ንጹህ ሰዎች ጉዳይ ውስጥ የሌሉ ህጻናትና ሴቶች ቤት ውስጥ የተቃጠሉት እንግዲህ ሲቪሎች ምንም ነገር ውስጥ የሌሉ እነዛን እስከ መግደል የሆነ አንድ የቡድኑ መረን የለቀቀ ፍሬን የለቀቀ ዚታው አይነት አድርገህ ያው እና ይሄ እንግዲህ ኤክስትሪም በጣም የከረረው ልክ እንዳልከው አይሲስ ባለፈው ባደረጉት እንደዚህ አይነት አክራሪ ቡድኖች የሚያደርጉትን ነገር ተለመደው መንገድ ለመረዳት በጣም አስቸጋሪ ናቸው። መጠን ያለፉ ከተመደበኛው የሰው ልጅ ባህሪ ውጪ የሆነ ሰዎች የሚያደርጉት ነው። እና እነሱ ግን እርስ በራሳቸው ለእኔ ብዙ እንደ ጻድቅ ሊታዩ ይችላል። እንደምታውቀው በሂትለር ቡድን ውስጥ እኮ በጣም ትልቅ ሀዘን ይሰማቸው ነበር። የሂትለር ቡድን አባላት እንደዚህ አይሁዶች እንዲህ አድርገው እንዲበትለው ይህንን ታላቅ ስንት መድረስ የሚችለውን የጀርመን ህዝብ ስንት የዓለምን ህዝብ አስተካክሎ ይህን የት መድረስ እየቻል እንዲህ አድርገውን የጀርመንን እንደዚህ ችሎታ ያለውን የጀርመን ህዝብ ወደ ጎን አድርገው አካለ ስንኩላንን ከድልድይ ላይ ሁሉ ገፍትረው እየጣሉ ይበሉ ነው። የጀርመን ሰራተኛ እድሜ ልኩን ማንንም ተሸክሞ አይኖርም መፈክር ነበራቸው። እና ሁልጊዜ ያው የቡድኑ አባላት ራሳቸው አጥሩት ብቻ አጀንዳ አላቸው።
ራሳቸውን እንደ ተጠቂ የመቁጠር ዝንባሌም አለ። አጥፊዎቹ በላዮቹ ራሳቸው ሆነው
አላቸው።
ከምንድን ነው እሱስ የሚመጣው?
ሁለት ወይም ከሁለት በላይ የሚባለው እና ብዙ ጊዜ ይሄ የተወሰነ አይዲዮሎጂ ወይም ጠንከር ያለ አመለካከት ያለው ነው ቡድኑን የሚመሰርተው እና የዛ ያንን ደግሞ የሚመሰርተው ከዚህ ውጪ ሌላ ምንም ነገር የለም፣ ይሄ ነው የሚያዋጣህ፣ ከዚህ ውጪ ገደል ነው፣ በግራም በቀኝም ገደል ነው፣ በዚህ አቅጣጫ ከሄድን ብቻ ነው አሁን የጀርመንን ህዝብ ከጥፋት የምናድነው እና ሁሉም ተነስቶበታል። እንደዚህ እሱ ብቻ ነው ታታሪ፣ እሱ ነው ሰራተኛ፣ ሌላው ምድረ ሰነፍና ግታንግቱ እንደዚህ ያሉ ነው እንግዲህ እነሱ። እና ይህንን እንግዲህ ሀሳቡን ጽፎት አለኮ ሂትለር ማይን ካምፍ ናም ብሎ እና ያን ጊዜ በቃ ችላ ነው ያለው ሰው ምንም ዝም ብሎ እብድ ነው። ቀስ እያለ እንደሱ አይነት ሰዎች እየሰበሰበ ከዛ እንግዲህ ንቅናቄ የሆነ ይሄዳል። እና ይሄ የሞብ ሳይኮሎጂ አንድ ላይ ሰዎች ሆ ያሉ ስሜቱ እየጦዘ ሲሄድ ቡድኑ አባላት ለብቻቸው ቁጭ ብለው በግለሰብ ደረጃ ቢያስበው ማድረገውን ነገር ሊያደርግ ይችላል። እና ብዙ ይሄ ግሩፕ ዳይናሚክስ በጣም ለበጎም ለመጥፎም መሆን ይችላል።
ፕሮፌሰር ዮናስ እንደው እንዴት ይታከማል እንዲህ የተጎዳ የቆሰለ ህሊና በማህበረሰብም ደረጃ ይሁን በግለሰብ ደረጃ የሚለውን በአንድ በኩል ብንመለከት፣ ምናልባት ከዚሁ አያይዘው ሰላማዊው ሰው እንዲህ ያሉ እልቂቶች በሚፈጸሙበት ጊዜ አሁንም በኢትዮጵያ እንደምናየው አንዱ ሌላውን የመክሰስ ዝንባሌ አለ። ግን ከዚያ ውጪ ላሉ ሰላማዊ ሰዎች ማንም ላይ ይሁን ማንም ላይ የደረሰው የኔ ቡድን የገሌ ቡድን ሳይሉ እንደ ሰው እንዴት አይሰማቸውም? እንዴት አያማቸውም? እንዴት አያቆስላቸውም? ሰው መሆንም ብቻ አይጠይቅም ወይ እንዲህ ያለው ነገር በሌሎች ላይ ሲፈጸም?
መሳዝን ይሄ ራሱ እነዚህ ቅድም ያልኩት እርቪንግ ያኒስ ስዋንሰን የሚባል ስታንፎርድ ያጠኑት ኢን ግሩፕ አውት ግሩፕ ባያስ ምን ማለት ነው? የኔ ቡድን አባላት ጻድቅ ናቸው የሌላው ሰይጣን ነው የሚል አይነት አስተሳሰብ በተለይ ጽንፍ በያዙ ቡድኖች ውስጥ የተለመደ ባህሪ ነው። ይሄ ተደጋግሞ የታየ ነገር ነው። ኢን ግሩፕ አውት ግሩፕ ባያስ። ለዚህ ነው አሁን ከቡድን ውጭ በግለሰብ ደረጃ ከፍተኛ ሰቆቃ የደረሰበት ሰው ያንን ሰቆቃ ቀስ እያለ ፕሮቤት መፍትሄ ማግኘት ይቻላል፣ ነገሩን እንዴት በመንፈስ እና በስነ ልቦና እንዴት መቋቋም ይቻላል የሚለውን አንዳንድ ውጤቶች አሉ። ለምሳሌ ያክል የደቡብ ሱዳን ስደተኞች ኡጋንዳ ውስጥ የነበሩ ነበሩ። ብዙዎቹ ሲቪሎች ሴቶች በጣም ተደፍረዋል፣ ከፍተኛ ሰቆቃ ደርሶባቸዋል። ልክ አሁን እኛ ሀገር እንደምንሰማው አይነት እና እንዴት ነው ይሄ እነዚህን ሰዎች እንዴት አድርገን ነው ወደ ቀን ተቀን ኑሮ መምራት እንዲችሉ ሰቆቃውን እንዴት አድርገን ነው እንን ሁኔታ እንዴት ነው ማከም የሚቻለው የሚለውን አጥንተው ለዓለም ጤና ድርጅት አንድ ማኑዋሉን ጽፎ የላኩት ዶክተር ራስ ሄሪስ ይባሉ እንግሊዛዊ ናቸው። እና አሁን ያ እንግዲህ በእኛም ሀገር ለማስረዳት አንዳንድ ሰዎች ሙከራ እያደረጉ ነው ወደ አማርኛ ለመመለስ። እና አሉ አንዳንድ ነገሮች በሕክምና መልክ ለእንደዚ ለማከም የሚሉ ነገሮች አሉ። ግን በህብረተሰብ ደረጃ ለመከላከል በተቻለ መጠን ፌስ ቱ ፌስ ኢንተራክሽን ማለትም የቡድን አባላት ፊት ለፊት እየተገናኙ መነጋገር ከአንዱ አንዱን እንደ ጭራቅ ወይም እንደ መልአክ ለማየት ያላቸውን አመለካከት ሊቀንሰው ይችላል። ይሄ ዲሚስቲፋይ ማለትም ከሩቅ ሲሆን ነገሮች ሊካረሩ እና እንደ ጭራቅ ምናቡን ፋንታሲውን ምኑን ይጨማምርበታል ሰው። ግን ፊት ለፊት ሲገናኙ ነገሮችን የተሻለ ነጩን ነጭ ነው፣ ጥቁሩን ጥቁር ነው፣ ግራጫውን ግራጫ ነው ብሎ ለማየት እንዲችል ያደርጋል። እና እንግዲህ ይሄ ፌስ ቱ ፌስ ኢንተራክሽን ጥሩ ነው። ነገር ግን ችግሩ ፌስ ቱ ፌስ ኢንተራክሽን እንዳይደረግ እንግዲህ የፖለቲካ የኢኮኖሚ ዓለም አቀፍ የተለያየ ነገር እንግዲህም አለ። እንግዲህ ሁሉ ነገር በስነ ልቦናዊ መንገድ አይሄድም መቼም ያው እንጂ ጽንፍ ላይ ያሉት እንኳን ፊት ለፊት ከብዙ ከተነጋገሩ ከተያዩ ከተዋወቁ አንዳንድ ለውጥ ሊመጣ ይችላል።
ፕሮፌሰር ዮናስ ምናልባትም በማህበረሰብ አቀፍ እንቅስቃሴዎች የማህበረሰብ መሪዎች አካባቢ ሰዎችን በሚመለከት ደረጃ ቀጣዩ ውይይቶችን ይጋብዝ ይሆናል። ለውይይታችን መደምደሚያ ግን ቀደም ሲል በነበሩ ግጭቶች በኃይል ከቀያቸው ለመፈናቀል የተገደዱ አያሌ ሺዎችን እጣ የሚገጥማቸውን የስነ ልቦና ጫና በጊዜው አውስተን ነበረ። በአካባቢዎቹ ይካሄድ የነበረው ጦርነት በማብቃቱ ከነኚህ አካባቢዎች ተፈናቅለው የነበሩ ብዙዎች ዛሬ መመለሳቸውን አንዳንዶቹም እየተመለሱ መሆናቸው ተዘግቧል። ይሄ መልካም ዜና መሆኑ እንዳለ ሆኖ አንዳንዴም ህይወትን ለማቆየት ያደርጉት ከነበረው የሞት ሽረት ትግል አልፈው ዛሬ ቀያቸው ሲመለሱ ከሚጠብቃቸው እውነታ ጋር ቤታቸው ፍርሶ አካባቢያቸው ቀድሞ የነበሯቸው የህይወት መሰረቶች ጠፍተው ሲያገኙ ከዚያ እውነታ ጋር ሲፋጠጡ ደግሞ ዳግም የሚቀሰቀስ ቀውስ ይኖር ይሆን? እሱም በተመለከተ የሚሉትን የውይይታችን መቋጫ ብናደርገው
በደንብ ይኖራል። ምክንያቱም ማንኛውም ሰው ፈታኝ ሁኔታ ውስጥ ሲገባ በዛ ሁኔታ ውስጥ ለመለማመድ ጊዜ ይፈጃል። ዋናው እንግዲህ ያው በተቻለ መጠን ሰላም መኖር አለበት። እንግዲህ አንዱ ትልቁ ነገር ትራውማ፣ ትልቅ ሰቆቃ አለ። እንደገና ሪትራውማታይዝ አሁን ባለፈው አትሊስት የተወሰነ አንድ ጥናት እንዳየሁት በመጀመሪያው ዙር ወሎ ውስጥ ትልቅ ሰቆቃ የደረሰባቸው ሰዎች ነበሩ። እንደገና አሁን በዚህ በሐሴ ላይ ሁለተኛ ጊዜ ቆቦ ነው የሰብአዊ መብቶችም ሪፖርት ላይ ለሁለተኛ ጊዜ ሰቆቃ የደረሰባቸው ሰዎች አሉ። ትግራይ ውስጥም እንደዚሁ አንዴ ሳይሆን በተደጋጋሚ ይሄ በተደጋጋሚ ትራውማ ሲደርስ የተወሳሰበ ሊሆን ይችላል። ሌላው ራሱ እንግዲህ ከዚህ በፊት በተደጋጋሚ በተለያየ ጦርነት ላይ ከተራ ተዋጊነት እስከ አዛዥነት ያሉት ሰዎች በአንድ ዙር ሳይሆን በደርግ ጊዜ፣ እንደገና ከኤርትራ ጋር በነበረው ጦርነት፣ አሁን ደግሞ በትግራይ ጦርነት በተደጋጋሚ ለከፍተኛ ሰቆቃ የተጋለጡ አዛዦች እነሱም ቢሆኑ አልፎ አልፎ ሁሉም ባይሆኑ የተወሰኑት እንዳልኩ 7% እንዲህ አይነት ችግር ሊያጋጥም ይችላል እና በአመራር ላይም ያሉትም ቢሆን በሳይንስ ውጤት በተያያዘ ያለውን በቡድን ደረጃ ያለውን የስነ ልቦናዊ ዳታ በተለይ ፒቲኤስዲ የሚባለውን ለመከላከል እነሱንም ሁሉንም ማሳተፍ ያስፈልጋል እና ይሄ እንደ ሀገር ሁላችንም በመጠኑ ትሮማታይዘናል። እንቅልፍ ያላጣ ሰው አለ። እንደ ባለፈው 2 ውስጥ በተለያየ ኢትዮጵያ ሁኔታ ደግሞ ፕሪቶሪያ ኖቬምበር 2 በፈረንጆች ሲፈራረሙ በአንድ ሰው የማለ ትላንት ማታ ነው ተኛሁት እንቅልፍ ከ2 በኋላ አይቲንክ ስገምተው ብዙዎቻችን እንደዛ የተሰማን የዛን ቀን። ስለዚህ በተወሰነ ደረጃ ይሄ ነገር ሁላችንም ነካክቶናል። እንደ ሀገር እንግዲህ ፈውስ አለማግኘት በግለሰብ በቡድን ሌሎች ደግሞ እንግዲህ በሀገር ደረጃ ያሉት የሀገር መሪዎች የተለያዩ ኃላፊዎች ኃላፊነት ያለባቸው የተቀናጀ መሆን አለበት። ሌላው እንግዲህ ይህ ፕሮፌሰር መስፍን አርአያ የሚመሩት ውይይት ሁሉም ቡድኖች የሚቀበሉት ከሆነ የተለያዩ ቡድኖች አሉ እንግዲህ አትሊስት አብዛኞቹ ቡድኖች የሚቀበሉት ከሆነ ተስፋ አደርጋለሁ ያ ውይይት ፊት ለፊት በተለይ ጽንፍ የተለያየ ጎራ ለይተው አይጥና ድመት ወይም እንደዚህ አንዱ አንዱን ያሳድድ የነበሩት ፊት ለፊት መነጋገር ከቻሉ ትልቅ ከጤና አንጻር ጥቅም ይኖረዋል። ለመከላከል ፒቲኤስዲ ጤናችንን ለማሻሻል ሄልዝ ፕሮሞሽንም ለፕሪቬንሽን ኦፍ ዲዚዝ የሚባሉ ፈረንጆች ለመከላከል በሽታንም ይጠቅማል እና ይሄ መቼም ተስፋ አደርጋለሁ እሱ እንግዲህ ይሳካል ብዬ።
መልካም። ሀገር ደረጃ ምስቅልቅሉን ለማለፍ በተለያየ አቅጣጫ ሊደረጉ የሚገባውን በማህበረሰብም በግለሰብም ሌላ ቀርቶ በጦርነቱ በቀጥታ የተሳተፉ ወገኖችን ጨምሮ የሚያስፈልገው የስነ ልቦና እገዛ መኖሩን ወይም ማስፈለጉን ነው በዝርዝር ያስረዱን። የማህበረሰብ መሪዎችንና ተጎጂዎችን ጨምሮ በሚያካትቱ ሌሎች ውይይቶች መልሰን እንደምናገኘው ተስፋ አደርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። አመሰግናለሁ።
አሉላ ከበደንና እንግዳውን ፕሮፌሰር ዮናስ እንዳለገዳን በእጅጉ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ስርጭትን ነው በማዳመጥ ላይ ያላችሁት አድማጮቻችን። እያስተናገድኳችሁ የምገኘው ሀብታሙ ስዩም ነኝ። በቅንብሩ ብርሃን ኃይሉ፣ በዋና አዘጋጅነት ደግሞ አብራን ያለችው ጽዮን ግርማ ናት። ወደ ቀጣዩ ዝግጅት ስንሻገር የሰው ሰራሽ ልህቀትና ሮቦቲክስ እውቀቶችን ለማህበረሰቡ በማዳረስ ረገድ የቀደመ ስም ያለው አይኮግላብ ከሰሞኑ ደግሞ ሕፃናትና ታዳጊዎችን ከዘርፉ ጋር የሚያስተዋውቅ ተንቀሳቃሽ ማስተማሪያ ይፋ አድርጓል። አስፈላጊ ማስተማሪያ ቁሶች የተሟሉለት የመኪና ውስጥ አነስተኛ ትምህርት ቤት ዲጂትራክ የሚል መጠሪያ አለው። ስለ አገልግሎቱ የበለጠ ለማወቅ ከአይኮግ አጋር መስራችና ዋና አማካሪ ጌትነት አሰፋ ጋር አጭር ቆይታ አድርገናል። አስቀድሞ የመርሃ ግብሩን ዓላማ ያስረዳናል።
ኢኮግላብ የአርቲፊሻል ኢንቴሊጀንስ ካምፓኒ ሆኖ ስራ የጀመረው 2013 ላይ ነው። በወቅቱ አይታወቅም አርቲፊሻል ኢንቴሊጀንስ ማለት ይቻል ነበር። ከምንሰራቸው የሶፍትዌር ዲቨሎፕመንት ፕሮዳክቶችን፣ ሰርቪሶችን እና ስራዎች ባሻገር የትምህርት ተቋማቶች ላይ ነበረ ከፍተኛ ስራዎች ስንሰራ የነበረው። ኦልሞስት ወደ 5-6 ዓመት እንደዚህ አይነት ስራዎች በየዩኒቨርሲቲዎች ላይ ጥሩ ስራዎች ሰርተናል ብዬ አስባለሁ። በካሪኩለም ደረጃ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ እንዲሰጥ በዛ ወቅት በነበሩ ሳይንስ ቴክኖሎጂ ሚኒስትሮች፣ ኤጁኬሽን ሚኒስትሮች ጋር አብረው በመሆን በመስራት በሁሉ ዩኒቨርሲቲዎች በትንሹ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ ኮርስ እንዲሰጥ በትምህርት ሚኒስቴር ደረጃ ስራዎች ሰርተናል። እነዚህን ስራዎች ስንሰራ ነበር አብዘርቭ ካደረግነው ውስጥ አንደኛው ያው የተማሪዎች ላብራቶሪ ጥረት እና አድቫንስ ለሆኑ ቴክኖሎጂዎች አክሰስ በጣም ጥረት አለ። በወጣቱ በኩል በመጀመሪያ እይታ ማየት በጣም ችግር አለ። ከአዲስ አበባ ውጭ ያሉ ከተማዎች ላይ ማለት ነው። እና በየከተማው ላብራቶሪዎች መገንባት፣ በየዩኒቨርሲቲው ደግሞ በዛ ደረጃ የተዘጋጁ ሰዎችን ማፍራት ኢኮኖሚካሊ ትንሽ ያዝ ያደርጋል። ያሰብነው ምንድን ነው? አትሊስት ዲጂትራክ በሚባል ፕሮጀክት ላይ በኮንቴነር ኦር ባስ ውስጥ ወጣቶች ኤርሊ ስቴጅ የሆኑ ልጆችን እንዲያዩ ከዛ በኋላ ራሳቸው ደግሞ ፎከስ አድርገው ኤክስፕሎር እንዲያደርጉ ለማድረግ ነው።
ዲጂትራክ የሚባለው እንግዲህ በመኪና ውስጥ የተዘጋጀ ተንቀሳቃሽ ቤተሙከራ እንደሆነ ነው የተገነዘብ ነው። በውስጡ ምን ምን ነገሮችን ይዘዋል? መሰረታዊ ትምህርት ዝግጅቶችንስ ምን ያህል ያካተተ ነው?
የተለያዩ አይኦቲ ዲቫይሶች አሉት፣ ላብራቶሪ ውስጥ ሮቦቶች አሉት፣ ኤሌክትሮኒክስ ዲቫይሶች አሉት፣ ቤዚክ አርቲፊሻል ኢንቴሊጀንስ የሚማሩበት ሶፍትዌር ኪቶች አሉት። የተሟላ ላብራቶሪ ነው። በነሱ እድሜና በነሱ ካታጎሪ እንዲህም ይቻላል ወይ? አሀ እኔ ፕሮግራም ማድረግ እችላለሁ ወይ? እኔም ኢንተርኔትን፣ ኮምፒውተርን፣ ላፕቶፕን ተጠቅሜ ፕሮጀክት መስራት እችላለሁ፣ ኢንካም ጀነሬት ማድረግ እችላለሁ፣ ቢዝነስ መስራት እችላለሁ የሚል አሀ ሙቭመንትን ለመፍጠር የሚያስችል ኢንሳይት ነው እየፈጠረን የምንሄደው። ኢማጂን አንድ ሩላር ሳይድ ያለ ምንም አይነት ኢንተርኔት ላፕቶፕ አይቶ የማያውቅ ሰው እነዚህን ኮምፒውተሮች ኤሌክትሮኒክሶችን ለመቶ ሰዓት ነክቶ ምን አይነት ነገራቶችን ኢማጂን ሊያደርግ ይችላል? ከዛ ሰዓት ጀምሮ ያው አይተኛም ያ ልጅ። በተቻለ መጠን ወደዚህ ኢኮኖሚ ወደዚህ ነገር ለመቀላቀል የሚፈልጉ ሰዎች ሊፈጠሩ ይችላሉ። ለአንዳንዶቹ ደግሞ ምንም ላይ መስላቸው ይችላል። ሁሉንም ሰው በአንድ ካታጎሪ ውስጥ መከፋፈል ይከብዳል። ኮምፒውተር አይቶ ማያቅ፣ ላፕቶፕ አይቶ ማያቅ፣ ኢንተርኔት ነክቶ ማያቅ፣ ሶፍትዌር ፕሮግራም አድርጎ ማያቅ፣ አይኦቲ ዲቫይሶችን አይቶ ማያቅ ለእነዚህ ሰዎችን አሃ ሙቭመንት መፍጠር እና እነሱ ደግሞ ራዲካሊ ሙቭ እንዲያደርጉ እንደ አንድ ምስ
ስለዚህ ህጻናትና ታዳጊዎች በለጋ እድሜያቸው ከዘርፉ ጋር እንዲተዋወቁ ወይም እንዲመሰጡ የማድረግ የመጀመሪያ ሂደት ነው ማለት ነው
ማለት ይቻላል።
ዝርዝር መግለጫችሁ ላይ እየተመለከትኩ ነበረ። በዘርፉ ውስጥ ያሉ የእውቀት ክፍተቶችን በመሙላት ረገድ የራሱ አስተዋጽኦ እንደሚያደርግ ጠቃቅሳችኋል። በምን መንገድ ነው ይህንን ክፍተት ሊሞላ የሚችለው?
የሚመጡት ታዳጊዎች ራሳቸውን አዘጋጅተው ወደ ዩኒቨርሲቲም ወደ ተለያዩ ተቋማቶች በሚገቡ ጊዜ ራሳቸውን ፕሪፔር እንዲያደርጉ ያደርጋቸዋል ብዬ አስባለሁ። እና የአርቲፊሻል ኢንቴሊጀንስ፣ ሶፍትዌር ዲቨሎፕመንት፣ የአይቲ ኢንዱስትሪ፣ ፎርዝ ኢንዱስትሪያል ሪቮሉሽን እነዚህ የምንላቸው ነገራቶች በሙሉ በአገር ደረጃ ካሰብነው እንደ ኢትዮጵያም ከፍተኛ ፍላጎቱ የሃርድዌር ኦር ኢንዱስትሪ መገንባት ምናምን ሳይሆን የሰዎችን አይምሮ መገንባት ነው የሚያስፈልገው። እዛ ኢንዱስትሪ ደግሞ ሬዲ የምናደርገው አመለካከታቸው በዚህ ኢኮኖሚ ዓለምን እይታ ማየት አለባቸው። ከዶሜስቲክ እይታ ወጥተው ግሎባል እይታዎች ሲኖራቸው አውት ኦፍ ከነዚህ ሚሊዮኖች ውስጥ መቶዎቹ መቶ ሺዎች የሚቆጠሩት እዚህ ኢኮኖሚ ላይ መቀላቀል ከቻሉ አይ ቲንክ ለሀገር በቢሊየንስ ኦፍ ዶላር ጀነሬት ማድረግ የሚችሉበት ፖሲቢሊቲዎች አሉ። እና ኢንዱስትሪዎቹ ደግሞ እንደምናያቸው ነው፣ በጣም በጥቂት ሰዎች ላፕቶፕ ሁሉ ሰዎች ፕሮግራመሮች እየጀመሩ ሀንድረድስ ኦፍ ሚሊዮን ዶላር ቢሊዮን ዶላር ኢኮኖሚ ጀነሬት ማድረግ የሚችሉ ሰዎች የሜንስትሪም ዜና ነው። በቀላሉ በአሁኑ ሰዓት የሚሰሙ ዜናዎች ናቸው። ኢቨን ከአፍሪካም ተነስተው ግሎባል ማርኬት ለኢምፓክት መፍጠር የቻሉ ሰዎች እየተፈጠሩ ነው። እንደነዚህ አይነት ሰዎችን ለመፍጠር በጣም ይረዳል ብዬ አስባለሁ። መሰረትም ኤጁኬሽን አንደኛው መሰረት ነው። ሁለተኛው ደግሞ ኢንፍራስትራክቸር ነው። ስለዚህ ኤጁኬሽን ኢንፍራስትራክቸር ነው። ኢንፍራስትራክቸር ደግሞ በአሁኑ ሰዓት ኢኮኖሚው ላይ ፈቅድልን ይችላል። እያንዳንዱ አካባቢ ላይ የሚያስፈልጉ መሰረታዊ የኮምፒውተርና ኤሌክትሮኒክስ ሃርድዌር ላብራቶሪ መገንባት አይቻልም ብሎ 100% ማስቀመጥ አልችልም። ምክንያቱም ያው የመንግስት የራሱ የተወሰኑ ፕራዮሪቲዎች ሊኖሩ ይችላሉ፣ አላውቅም። እነዚህ በጣም ታለንትድ የሆኑ በጣም ሀይ ኢንፍራስትራክቸር የሆኑ ላብራቶሪዎችን በየቦታው ቢገነቡ ልጆች መጫወቻና ማያ ቦታ አሟልተላቸው ዘ ቤስት ፕሌየር ዓለም ላይ ኮምፒት የሚያደርግ እንደምታፈራ ሁሉ ኮምፒውተርም ሶፍትዌርም ተመሳሳይ ነው። የሚለማመዱበት ኢንቫይሮንመንት በመፍጠር ያ ኢንቫይሮንመንትን ከፈጠርክ በኋላ ዘ ቤስት ፕሮግራመር ወይ ደግሞ ዘ ቤስት ኢንተርፕረነር ቴክ ፋውንደር መፍጠር ይቻላል። ኢንቫይሮንመንቱ ከሌለ ግን ያ ሰው የመፈጠር ቻንሱ ፕሮባቢሊቲ እየቀነሰ ነው። ዲጂትራክ ኢንፍራስትራክቸርን ብሬክ አድርጎ ዲሴንትራላይዝድ የሆነ ሲስተም ይፈጥራል ብዬ አስባለሁ።
ለወደፊቱስ ምን አይነት ከተሞችን ለማካተት ወይም ምን አይነት ስፍራዎች ላይ ያሉ ህጻናትና ታዳጊዎች ከዘርፉ ጋር እንድትዋወቁ ለማድረግ አቀዳችኋል?
አሁን ኒርባ አዲስ አበባ የሆኑ ኤሪያዎች ላይ ነው ለሙከራ ያደረግን ያለ ነው። ነገር ግን ያው ፕራዮሪቲ የሚሰጠው በፖፑሌሽን ዴንሲቲ ያለባቸው አካባቢዎች ላይ ሎኬሽኖች ላይ እየሄድን መሄድ እንችላለን። የትኛው ቦታ ላይ የሚል ገደብ የለንም። ያለን ሁሉም የኢትዮጵያ ሎኬሽኖች ላይ መሄድ እንችላለን። ያው ፕሮግራማችንም እንደዛ ነው የሚሆነው። ሰዎችና ወጣቶች ብዙ ያሉበት ኤሪያዎች ላይ ሞር እየተጓዘ ዲጂትራኩ ካቨር ያደርጋል። አክሰስ ቱ ካፒታልም ኢንቨስተር ፈንድ የሚያደርጉ ተቋማቶች ከተገኙ ደግሞ ማብዛት ይቻላል። ብዙ ካፒታል ደግሞ ካለ ያ ላቦራቶሪዎቹን እያቋቋሙ የሰው ኃይሉን ትሬን እያደረጉ ፊዚካል ሎኬሽን ማድረግ ይቻላል። ይሄ ሞቫብል ሎኬሽን አማራጭ ስለሌለ ነው፣ ተደራሽነቱን ለማስፋት ነው።
እጅግ በጣም አመሰግናለሁ ጌትነት አሰፋ፣ የአይኮግ ላብ አጋር መስራች እንዲሁም ደግሞ አሁን ዋና አማካሪ ኃላፊነቶችን ትሰራለህ። ዲጂትራክስ በተሰኘው አዲሱ ህጻናትና ወጣቶች ላይ ያተኮረ መርሃ ግብር ለአድማጮች ስለነገርክልን፣ ስላጋራህልን በእጅጉ አመሰግናለሁ።
እኔም አመሰግናለሁ በጣም።
አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በቅንብሩ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ አብረናችሁ ቆይተናል። የሰላም ሳምንት ይሁንላችሁ።